ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 18 ቀን 2014 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱ ማክሰኞ ሚያዝያ 18 ቀን 875 ቀናት አለፋቸው። ከታገቱ ማክሰኞ ሚያዝያ 18 ቀን 875 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ መዳብም አይደለም፣ ነሐስም አይደለም፣ ቆርቆሮም አይደለም፣ ላስቲክም አይደለም። ወርቅ ነው የኛ ጌጥ፣ ከቶ አይበሰብስም። በሳት ተፈትኖ ነጥሮ የወጣ ጌጥ እንደምን ደስ ይላል ካንገት ላይ ሲቀመጥ። ያፓ ጌጣችን፣ ያፓ ሀብታችን፣ የማይዝግ የማይነቅስ የግል ሀብታችን፣ ቃል ኪዳናችን ነው የደም አደራችን። በህይወት አሰፋ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ወደ ኢትዮጵያ የሚያደርገውን ቀጥታ ስርጭት ከእሁድ ሚያዝያ 23 ቀን በፈረንጆቹ አቆጣጠር ሜይ 1 ዓለም አቀፍ የሰራተኞች ቀን የሚጀምር መሆኑን ይገልጻል። ፕሮግራሙ የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርዝ ነው። በቅድሚያ ዜና በማስከተልም የኢህአፓን 50ኛ ዓመት የልደት በዓል አስመልክቶ በላይ ተሰማ ከአባይ ማዶ የላኩልንን እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የ2008 ዓመተ ምህረት የሐምሌ ነሐሴ ወርን እትም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የአሸባሪው የወያኔ ቡድን ቃል አቀባይ ጌታቸው ረዳ ወደ ትግራይ የሚጓጓዘው የሰብአዊ እርዳታም ያላንዳች እንቅፋት እንዲጓጓዙ ሁኔታዎችን ለማመቻቸት በሚል የወያኔ ኃይሎች ሙሉ በሙሉ ከአፋር አካባቢ ወጥተዋል ብሎ የተለመደ ቅጥፈቱን ውሸታቸውን ለሚያራግቡላቸው የውጭ ዜና ወኪሎች ተናግሯል። የወያኔ ኃይሎች ከአፋር የአባላ ወረዳ ቢወጡም በአሁኑ ወቅት በቁጥጥራቸው ስር ከሚገኙት ሌሎች ሶስት ወረዳዎች እንዳልወጡም የአፋር ባለስልጣኖች ተናግረዋል። ወያኔ በአሁኑ ወቅት ይህን እርምጃ ወሰደው በክረምቱ ወራት በወልቃይትና በሌሎች ቦታዎች ላቀደው ጦርነት ለታጣቂዎቹ የሚሆን በቂ ስንቅና የማጓጓዣ ከባድ መኪናዎችን ለመዝረፍ ነው ተብሏል። ሰኞ 2000 ሜትሪክ ቶን እርዳታ ቁሳቁሶችን የጫኑ 74 መኪናዎች መቀሌ መግባታቸው ያገዛዙ የኮሙኒኬሽን ኃላፊ የተናገረ ሲሆን እስካሁን ድረስ ወደ ትግራይ የገቡ 1025 የጭነት መኪናዎች ያልተመለሱ መሆናቸውንም ገልጿል። ወያኔ ወደ ትግራይ የሚገባውን እርዳታ እህል ለታጣቂዎች እንደሚያከፋፍል የትግራይ ዲሞክራሲያዊ ፓርቲ አጋልጧል። የፓርቲው የህዝብ ግንኙነት ኃላፊ ለዜና ተቋሞች በሰጠው መግለጫም ወደ ትግራይ አካባቢ የሚላከው የሰብአዊ እርዳታ ለህዝቡ የሚደርስ አይደለም ካለ በኋላም የትግራይ ህዝብ ሰቆቃ የሚያበቃው የወያኔ አስተሳሰብ ሲያበቃ ብቻ ነው ብሏል። ዘንድሮ በተከሰተው ድርቅ የተነሳ በደቡብ ኢትዮጵያ 1 ሚሊዮን 300 ሺህ የቀንድ ከብቶች የሞቱ መሆናቸውን የዜና ተቋሞች ዘግቧል። በዘንድሮ የበልግና የጸደይ ወቅቶች በአካባቢው ምንም ዝናብ ባለመዝነቡ ምክንያት 26 የሚሆኑ አውራጃዎች በድርቅ የተጠቁ መሆናቸውም ታውቋል። በአጠቃላይ በድርቅ የተጠቁት ከብቶች 14 ሚሊዮን ሲሆኑ በአሁኑ ወቅት ለከብቶች መኖ ማቅረብ ትኩረት ተሰጥቶት እየተሰራበት ቢሆንም እርዳታ ለማድረግ የተቻለው 10 ከመቶ ለሚሆኑት የቀንድ ከብቶች ነው ተብሏል። የድርቁ ሁኔታ የሚቀጥል ከሆነ በርካታ የቀንድ ከብቶች ሊሞቱ እንደሚችሉም ተገምቷል። ሰሞኑን በየመን የሚንቀሳቀሱት የሁቱ አማጽያን በኦማን በኩል ከለቀቋቸው የእንግሊዝ የፊሊፒንስ የህንድ ዜጎች መካከል አንደኛው ኢትዮጵያዊ ነው ተብሏል። ከተለቀቁት መካከል አንዳንዶቹ በደረሰባቸው ሲል አካላቸው የተጎዳም ስነ ልቦናዊ አካላዊ ቀውስ ውስጥ ያሉ መሆናቸው ሲነገር ስለ ኢትዮጵያዊው ኮማን ባለስልጣኖች የተሰጠ መረጃ የለም። የወባ በሽታ በተለይ በአማራው አካባቢ በከፍተኛ ደረጃ እየተስፋፋ መሆኑ ተነገረም። በመጋቢት ወር መጨረሻና በሚያዝያ ወር መጀመሪያ ላይ በሽታው እየተስፋፋ መሆኑ የታወቀ ሲሆን የወባ መከላከያ ዘዴዎችን ማህበረሰቡ እንዲጠቀም ማስተማርና ለታመሙት የመድኃኒት አቅርቦት መኖር እጅግ አስፈላጊ ነው ተብሏል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ሁመናቸውን የዜና ተቋሞች ዘግቧል። በዘንድሮ የበልግና የጸደይ ወቅቶች በአካባቢው ምንም ዝናብ ባለመዝነቡ ምክንያት 26 የሚሆኑ አውራጃዎች በድርቅ የተጠቁ መሆናቸውም ታውቋል። በአጠቃላይ በድርቅ የተጠቁት ከብቶች 14 ሚሊዮን ሲሆኑ በአሁኑ ወቅት ለከብቶች መኖ ማቅረብ ትኩረት ተሰጥቶት እየተሰራበት ቢሆንም እርዳታ ለማድረግ የተቻለው 10 ከመቶ ለሚሆኑት የቀንድ ከብቶች ነው ተብሏል። የድርቁ ሁኔታ የሚቀጥል ከሆነ በርካታ የቀንድ ከብቶች ሊሞቱ እንደሚችሉም ተገምቷል። ሰሞኑን በየመን የሚንቀሳቀሱት የሁቱ አማጽያን በኦማን በኩል ከለቀቋቸው የእንግሊዝ የፊሊፒንስ የህንድ ዜጎች መካከል አንደኛው ኢትዮጵያዊ ነው ተብሏል። ከተለቀቁት መካከል አንዳንዶቹ በደረሰባቸው ሲል አካላቸው የተጎዳም ስነ ልቦናዊ አካላዊ ቀውስ ውስጥ ያሉ መሆናቸው ሲነገር ስለ ኢትዮጵያዊው ኮማን ባለስልጣኖች የተሰጠ መረጃ የለም። የወባ በሽታ በተለይ በአማራው አካባቢ በከፍተኛ ደረጃ እየተስፋፋ መሆኑ ተነገረም። በመጋቢት ወር መጨረሻና በሚያዝያ ወር መጀመሪያ ላይ በሽታው እየተስፋፋ መሆኑ የታወቀ ሲሆን የወባ መከላከያ ዘዴዎችን ማህበረሰቡ እንዲጠቀም ማስተማርና ለታመሙት የመድኃኒት አቅርቦት መኖር እጅግ አስፈላጊ ነው ተብሏል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን
ቆዩ። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ወደ ኢትዮጵያ የሚያደርገውን ቀጥታ ስርጭት ከእሁድ ሚያዝያ 23 ቀን በፈረንጆቹ አቆጣጠር ሜይ 1 ዓለም አቀፍ የሰራተኞች ቀን የሚጀምር መሆኑን ይገልጻል። ፕሮግራሙ የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ነው። አድማጮቻችን በማስከተል በላይ ተሰማ ከአባይ ማዶ የኢሃፓን 50ኛ ዓመት የልደት በዓል አስመልክቶ የላኩልንን ጽሑፍ እናሰማለን። የ50 ዓመት ጽናተ ብርቱ የኢትዮጵያ የበኩር ፓርቲ ኢሃፓ። አገራችን ኢትዮጵያ በዓለም ውስጥ ካሉት ታላላቅ የእምነት ተቋማት ማህደር ውስጥ በመወድሳቸው ተጠቃሽ ከሆኑት ጥቂት አገሮች አንዷ ስትሆን ስልጣኔን ካራመዱትና ስርዓተ መንግስትን ካዋቀሩት መካከልም እንደምትገኝ በታሪክ የተዘገበ ሀቅ ነው። ለዚህም ብርቅና ድንቅ ተብለው የሚጎበኙት ታሪካዊ ቅርሶቻችን ማስረጃዎቻችን ናቸው። በተለይም ብቸኛዋ የሰው ልጆች የዘር ምንጭ መገኛ መሆኗ በሃያኛው ክፍለ ዘመን ጭምር በማያከራክር መልኩ እውነታው እያቃራቸውም ቢሆን ኢትዮጵያን ያንኳሰሷት አገራት ሁሉ ሐቁን ተቀብለው ለማመን ተገደዋል። በአሁኑ ጊዜ ኢትዮጵያችን በቴክኖሎጂ ኋላ ቀር፣ በምጣኔ ሀብት ደሃ፣ በቀለምም ጥቁር ሆና ግን በግዙፍ የታሪክ ባለቤትነቷ ባለጊዜ ከሚባሉት ምዕራባውያን ነጮች እጅግ የላቀች መሆኗ የተረጋገጠ ነው። ይህም ያናድዳቸዋል። በተለይም የብዙ ዓለም አገር ህዝቦችን በባርነት አቆርፍዶ ይገዛ የነበረው በትምክህት የተወጠረው ይኸው የምዕራባውያን ኃይል ኢትዮጵያን ለመግዛት ሲሞክር በአያት ቅድመ አያቶቻችን ተጋድሎ አይቀጡ ቅጣትን ተቀጥቶና ውርደትን ተከናንቦ በመሸነፉ ጥርስ ተነክሶብናል። በሌላ በኩል አዲስ በተገኘው የድላችን ግኝት ተምሳሌነቱ የዓለም ጭቁን ህዝቦችን ሞራል ገልብቶ ለነጻነታቸው ቆርጠው ለመታገል እንዲችሉ ፈርቀዶላቸዋል። በዚህም ምክንያት ኢትዮጵያችንን የጥቁር ህዝቦች ደማቅ ኮከብና አኩሪ የታሪክ ባለቤት አገር እንድትሆን አስችሏታል። እናም ይህን መሳዩ የኢትዮጵያ የታሪክ ባለቤትነት ድርሻ ነው። እንግዲህ ለዘመናችን ሀያላን አገሮች የአሁኑ ድህነታችንና ደካማነታችን ሳይሆን ሰላማችንና አንድነታችን ተጠብቆ ዴሞክራሲያዊ ስርዓትን መስርተን እንደ አገር ከቀጠል ሀያል ሆነን ተግደርዳሪነታችን አይቀሬ መሆኑ እንቅልፍ ነስቷቸው ቂም በቀልን ቋጥረውብንና በጠላትነት ፈርጀውን አገራችንን በማፍረስ ታሪካችንንም ከዓለም የታሪክ ማህደር ፍቀው በማጥፋት እፎታን ለማግኘት ቀን ከሌት የሚጥሩት። ሌላው የባላባታዊ ስርዓት ከስሩ ተመንግሎ እንዲወድቅ ካስቻሉት ዋናውና አሁንም ድረስ በዚህ አስተዋጽኦ እየተወገዘ ያለው በህቡዕ ስሙ ሲንቀሳቀስ የነበረው የወጣቱ ኢሃፓ ግዙፍ የትግል አሻራ ማህተም መሆኑ ሀቅ ነበር። አሮጌው ስርዓት ተገርስሶ አዲስ ስርዓት እንዲመሰረት ላበረከተው ግንባር ቀደም ሚናውም ተወዳሹና ተወቃሹም እሱ ነበር፣ አሁንም ነው። ከንጉሳዊው ውድቀት በኋላ በለጋ ዕድሜው በውስን ተሞክሮውና በአነስተኛ አቅሙ ሳይበገር ኢትዮጵያን ለማዳን ከእግር ጥፍሩ እስከ ራስ ጸጉሩ የታጠቀውን የፋሽስት አገዛዝ ገርስሶ ለመጣል ክቡር መስዋዕትነትን ከፍሎ ታግሏል። በዚያን ጊዜ ኢትዮጵያን በጠላትነት አይናቸው ያዩ የነበሩ ሀያላን አገራትም አርማ ተረካቢውን የበኩር ልጇን ፓርቲ ኢሃፓን የምስራቁና የምዕራቡ ሀያላን አገሮች የማንዘር ጎመንዘር መሆኑን መቻጣነውና እኛ ብለው በቀላሉማ እንዲህ አንላቀቃትም በሚል እሳቤ ተንቀሳቅሰው እንደ ኢትዮጵያ በጠላትነት ፈርጀው የዘመቱበት ይኸው የጥቃት በትራቸው እስከ ዛሬም ድረስ ሳያበቃ ቀጥሎ አለ። እነሆ ዛሬም በሃምሳ ዓመት የትግል ታሪኩ ለኢትዮጵያ የገባውን ቃል ኪዳን አድሶ አንድም እንኳን በተረኝነት ለተጫኑት ዘረኛና ጨቋኝ የባዕድ ቅጥረኛ አገዛዞችም ሆነ ለባዕዳን የኢትዮጵያ ጠላቶች እንደ ሌሎቹ ለሆዱና ለሥልጣን ጉጉት ተንሰፍስፎ ሳያጎበድድ 50 ዓመት የጽናት ባለቤትነቱን ለማክበር አቻ የሌለው ብቸኛ ፓርቲ ለመሆን በቅቷል። እኛም አድናቂዎቹ በኩራትና በተጠንቀቅ ቁመን ያችን እንቁ ታሪካዊ የልደት በዓሉን በደስታ ልናከብርለት በጉጉት እየተጠባበቅን እንገኛለን። ኢሃፓም እንደ ጅማሮው ከህዝቡ ጋር ሆኖ የኢትዮጵያን ህልውና ለማስጠበቅ ቃሉን ጠብቆ ትግሉን ይመራል። አሁንም ቢሆን የኢትዮጵያ ትንሳኤ ገና ሩቅ ነው። ለምን ቢባል ተምባንሳ ጆፊያ ሞራዎች እንደ ልማዳቸው ዳግም ደራችንን ሊነጥቁን እያንዣበቡ ናቸውና። ስለዚህም ገና ብዙ መስዋዕትነትን ጠያቂ ትግል ከፊታችን ተደቅኖ ይገኛል። ያባ አንጃዎችንና በታኞቹን ከውስጡ በማጥራት መጻይ ትግሉን እንዳደናቀፉበት ጥሩ ድሎችን አስመዝግቧል። በቀጣይነትም ሊከሰቱ የሚችሉ ችግሮች ካሉ በአፍሪ የበለጸጉ የትግል ተመክሮዎቹ ሊያስወግዳቸው እንደሚችል አንጠራጠርም። በአገር አቀፍ ደረጃ ላሉት ሁኔታዎች ግን ቅጥረኛውን ዘረኛውንና በአጠቃላይ የሆድ ተገዢውን አስወግዶ የአገራችንን ህልውና ለማስጠበቅ እንደ ዜጋ ከሁላችንም ጽናትና ሐቀኝነት የተሞላበት ትግል ማካሄድ ይጠበቅብናል። በዚህ የ50 ዓመት የኢሃፓ የልደት በዓል መልእክት ሊሆን የሚችለው እንደ ተለመደው አንድ ሆነን በጋራ የአገራችንን ህልውና ለማስጠበቅ እንዳያት ቅድመ አያቶቻችን ክቡር መስዋዕትነትን ከፍለን የአገራችንን ህልውና በክቡር ደማችን ለማስጠበቅ ቃል እንግባላት በተግባርም እናረጋግጥላት የሚል መሆኑ አይቀሬ እንደሚሆን እገምታለሁ። እስቲ እኛም እንደ ቃል ሆነን እንገኝ። እንኳንም ተወለድክልን። የኢትዮጵያ ትግል ምንጊዜም አቸናፊ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ወደ ኢትዮጵያ የሚያደርገውን ቀጥታ ስርጭት ከእሁድ ሚያዝያ 23 ቀን በፈረንጆቹ አቆጣጠር ሜይ 1 ዓለም አቀፍ የሰራተኞች ቀን የሚጀምር መሆኑን ይገልጻል። ፕሮግራሙ የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ነው። አርማቻችን በማስከተል አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው ከተተረጎመው መጽሐፍ ኢሃፓ በሚል ርዕስ የቀረበውን እናሰማለን። ኢሃፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ኢሃፓን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ኢሃፓ የኢንተር ዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የኢሃፓ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግሥት ስለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ኢሃፓ ለዴሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቁን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች ለተማሪዎች ለምሁራንና በተወሰነ ደረጃም ላርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ የሐፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳን በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢህአፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ፍራት ነበር እንዲመሰረት የተለመው። በዚያን ጊዜ የኢህአፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቅርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር ያመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አውንታዊ በሆነ መንገድ አልታየም። በመሰረቱ ኢህአፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢህአወዲና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከው መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪ በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢህአፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢህአፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢህአፓም ሆነ መይሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢህአፓ ከ1967 እስከ 1970 ዓመተ ምህረት መይሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማዕገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭላዎች ሊሆኑ የቻሉት ማለት ይቻላል። ኢህአፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች በወሎና በሐረርጌ ነበር። የኢህአፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢህአፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች፣ በሃዲያዎች፣ በትግሬዎች ዘንድ በአንጻራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና በሐረርጌ አሌ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢህአፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢህአፓ እልውናውን ገሃድ ያደረገው ነሐሴ 26 ቀን 1967 ዓመተ ምህረት ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢህአፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲ አብዮትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢህአፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢህአፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊው መንግስት ድክመት ከተከሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ፣ በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች፣ ኢሰማ ዲሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት፣ መሰረታዊያን ዴሞክራሲያዊ መብቶችን ማወቅ። እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። 3. ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4. የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5. ጋዳሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች፣ አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6. የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7. ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት፣ ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢህአፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢህአፓን ሲደግፍም እነዚህ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ፣ መኢሶንና ኢህአፓ አፋዊ መመሳሰል ቢታይባቸው በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዴሞክራሲ ጥያቄ እንኳ ዴሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ተመረጠ እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የኢህአፓ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዴሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ኢህአፓ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። ኢህአፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነቃው የህብረተሰብ ክፍል ያገኝ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ኢህአፓ የዲሞክራሲያዊን መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ድርቅ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ድርቅ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚ ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያባ በዚህ ረገድ ድርቅ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊሲው በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደ ራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ያፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። ባፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አስተቃቂነት ያፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን ባንድ ወገን፣ ያፓ ኢሳማና ሌሎቹ ከያፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላ ወገን ነበሩ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 42 ቁጥር 9 ሐምሌ ነሐሴ 2008 ዓመተ ምህረት ግፍ አመጽን ይወልዳል፣ የጸናም ጎህን ያያል። ነሐሴ 26 ቀን 1967 ዓመተ ምህረት የአገራችን የመጀመሪያው ዘመናዊ ፓርቲ የሆነው ኢህአፓ ለሶስት ዓመት በህቡ ድርጅታዊ ሥራ ሲሰራ ቆይቶ ራሱን በሚያስደንቅ ሁኔታ ይፋ አደረገ። መርሃ ግብሩን በልዩ ልዩ የኢትዮጵያ ቋንቋዎች በእንግሊዝኛም ጭምር በአንድ ቀን በመላ አገሪቷ ሲያሰራጭ አንድም አባል አልተያዘም ነበር። ያ ቀን የጭቁኖች ፈንጠዝያ ቀን ተብሎ ቢወራ ኋላ እንዳየነው ማጋነን አልነበረም። ኢህአፓ ዛሬም በትግል ላይ ነው። ነሐሴ 2008 ዓመተ ምህረት ደግሞ ጭቁኑ የኢትዮጵያ ህዝብ በስፋትና በጥልቀት በወያኔ ላይ አምጾ ተነስቶ ወሳኝ ፍልሚያ እያካሄደ የወያኔን የቀብር ደወል በማጮህ ላይ ይገኛል። በአካባቢ የተወሰኑና መለስተኛ ጥያቄዎች እየተካሄደ ላለው ህዝብ አመት አቀጣጣይ ክብሪት የነበሩ ቢሆንም ዋናው መሰረታዊ ምክንያት ግን ያባ ለትግል ሲነሳ አንግቦ የታገለላቸው ቋሚ የሆኑት የህዝብ መብትና ዴሞክራሲያዊ ጥያቄዎች ምላሽ ሊያገኙ አለመቻላቸው ነው። መብታችን ይከበር፣ ዘረኝነት ይወገድ፣ መሬት ላራሹ ፍትሐዊ አስተዳደር ይምጣ፣ እኩልነት ይስፈን፣ የንጹሐንን ደም ማፍሰስ ይቁም፣ የአገር ሉዓላዊነት ይረጋገጥ ወዘተ የሚሉት የዛሬ መሰረታዊና አስታጋይ መፈክሮች በዛም አነሰም በ1966 ዓ ም በኢሃፓ ታጅበው የቀረቡ ናቸው። በጊዜ ሂደት የተጨባጭ ሁኔታ መልክ ቀየር ማለቱ የሚጠበቅ ቢሆንም አንዱ ጨቋኝ ከሌላው ለወጥ ሊል ቢችልም የህብረተሰቡ ዋና ችግሮችና ጥያቄዎች ምላሽ እስካላገኙ ድረስ ዳግምና በቀጣይ ደረጃ የሚቀርቡ ይሆናሉ። የሀገራችን ችግሮች ትውልድና ዘመን ተሸጋጋሪዎች ቢሆኑም በህዝባዊ አመጽ መፍትሄ ለመስጠት ጥረት እየተደረገ ነው። የካቲቱ ትውልድ ካርበኞች ማህደር ብዙ ትምህርት ቀስሟል። ከዚያ ቆራት ትውልድ ጸረ ፋሽስት ትግልም ያሁኑ ትውልድ ብዙ የሚማር ሊሆን ይችላል። የሰማዕታትን ታሪክ ለማርከስ ብዙ የደከሙ ቢኖሩም ዛሬ የኢትዮጵያ ወጣቶች በእነዚያ ሰማዕታት ፈለግ ወያኔን ለማስጨነቅ መቻላቸው የተባለውን እርኩስ ጥረት ውድቅ አድርጓል። በየካቲት 66ም ቢሆን ወጣቱ ወዲያውኑ ወደ ድርጅታዊ ትግል አልመጣም ነበር። ተሳትፎው እየጨመረ የመጣው በትግሉ ውስጥና ከዘመቻው ጋር መሆኑ ይታወሳል። ላባደሮችና ሌሎች ጭቁን ዜጎችም እንዲሁ ሰንቶ የሚታገልና የሚያታግል ተስፋ የማይቆርጥ ድርጅት በመኖሩ ግን ሰፊው ህዝብ ወደ ተደራጀ ትግል ሊሳብ ችሏል። 25 ዓመት ረጅም ጊዜ ነው። ወተት ይሸፍታል እንኳን ሰው ሲበደል ቢባልም መሸፈቱ በወተት ፍላት ፍጥነት የሚሆን አይደለም። በተለይም የህዝብ ድርጅቶች ተጠቅተው ሚናቸውን ሊወጡ ከማይችሉበት ደረጃ ላይ ከሆኑ በየካቲቱ 66 ግን ከተሞች በተለይም አዲስ አበባ ደምቆና ግንባር ቀደም ሆኖ ሲገኝ ለጸረ ወያኔው ዙር ከመሃል ካለው ይልቅ አመጹ የተከታተለው በሌሎች ከተሞች ሆኗል። አምቦ፣ ጎንደር፣ ባህር ዳር፣ ደብረ ታቦር፣ ማጀቴ፣ ደብረ ማርቆስ፣ ቡሬ፣ አዳማ፣ ሻሸመኔና ሌሎችም ከተሞች የአመጽና የአድማ ማዕከሎች ሆነው ቆይተዋል። አመጹና አድማው እየተስፋፋ ነውና ደምዳሚ ግምገማ ወይም ሙሉ ዘገባ የማድረጊያ ጊዜው ገና ነው። ዛሬም እየታየ እንዳለው ስር ነቀል ለውጥ የቶሎ ቶሎ ጉዳይ አይደለምና ለምሳሌ የካቲቱ 66 ወራትን ወስዷል። የከባድ ተልእኮ ትዕግስትንና ጽናትን ይጠይቃል። ወያኔ 25 ዓመት በስልጣን ሊቆይ የቻለባቸውን ተጨባጭ ሁኔታዎች በተገቢው ጥልቀት መመርመርም ግድ ይላል። ወያኔ ስልጣን ላይ ሊቆይ የቻለው ጭካኔ የተሞላበት ተግባር በመፈጸምና ህዝብን ከፋፍሎ ለማዳከም በመቻሉ መሆኑ ለሁሉም ግልጽ ነው። ወደ ስልጣን የተጓዘው ጥላቻን መሰረት አድርጎ መሆኑ የታወቀ ሲሆን በባዕዳን እርዳታና ትብብር ስልጣን በያዘበት ወቅት ሰፊና ሀብታም አገር የሆነችውን ኢትዮጵያን መጋትና መበዝበዝ የተሻለ መሆኑን ሊገነዘብ ቢችልም የተመሰረተበት የጠባብነት ዓላማና ግብ ተዋህዶ ስለነበር ትግራይን ለብቻ አሊያም ትግራይ ትግሪኝ በሚል ከሻቢያ ጋር ሊያቆራኝ ወስኖ የጎንደር የወሎና የአፋርን ለም መሬቶች በመዝረፍ በትግራይ ክልል ውስጥ የማጠቃለል እርምጃ ወሰደ። ይህ አይን ያወጣ የህዝብን መብትና ጥቅም የተጻረረ ወንጀል ምንጊዜም ከማይወጣበት ቀውስ ዳርጎት ይገኛል። ወያኔ ኃይሉን በመጠቀም የህዝብን ትግል ለማፈን የቻለው የፋሽስቱ ደርግ ኢሰፓ ስርዓት ጥቃት ስላዳከመው መሆኑ ግልጽ ነው። ሰው በላው አገዛዝ ታጋይ አገር ወዳዶችን በሽብር ጨፍጭፎ ተመክሮ ያላቸውን የአገሪቱን መኮንኖችና ጀነራሎች ገድሎ የአገሪቱንም ሉዓላዊነት ለሚከዳው የባዕድ ኃይል አስረክቦ ብዙ ግፍም ፈጽሞ ህዝብን በድሎና አሰቃይቶ ጥሎ ፈርጥቷል። በርካታ የዚህ ስርዓት ኮሎኔሎችና ባለስልጣናት ዛሬ ከወያኔ ጋር አብረው መቆማቸው የሚያስገርምም አይደለም። በየወሳኝ ወቅት የትርሰናል ብለን ስንጠይቅ ያለፈውን ገምግመን የዛሬውን አጥነን ለነገው እንድንዘጋጅ ነው። ታሪኩን የረሳ ስህተቱን ይደግማል ተብሎ ይል 25 ዓመታት የሰፈረብን ድባብ የቀቢጸ ተስፋ ጭጋግና ዘረኛ የክፍፍል መቅሰፍት ከቅርብ ጊዜ ወዲህ እየተቀረፈ መውደቅ ጀምሯል። ሙስሊም ወገኖቻችን ወጣት ኦሮሞዎችና በአሁኑ ጊዜ ደግሞ ፍርሃትን አፈር አብልተው በመነሳት ወያኔን በኩንደርና ጎጃም ገጥመው እያርበደበዱ ያሉት አኩሪ ዜጎች የወያኔን አሰቃቂ አገዛዝ የመጨረሻ ምዕራፍ በደማቸው እየጻፉ ነው። እንደ ርካሽ ዕቃ ተቸልችላና ተጥላ የነበረችው ኢትዮጵያዊነት በሐቀኛ ሰንደቋ ታጅባና አሸብርቃ ወያኔን ስትጋፈጠው አዲስ ታሪክ መጻፏን ጀመረች። የወያኔ የስልጣን መቆናጠጥ በባዕዳን ተደግፎ ማለቱን ሳንዘነጋ በኢትዮጵያ ላይ ያመጣው የውድቀት አደጋ፣ ህዝብን በመከፋፈል ላይ ተመስርቶ ያቆመው ዘረኛ ስርዓት የትግራይን ህዝብ ከሌላው ለዘላቂው ሊያጋጭ አልሞ እንደነበርም የሚታወቅ ነው። ህዝብን አዳክሞ ያስረከበው ደርግ ኢሰፓ ቢሆንም ለወያኔ የባዕዳን ድጋፍ በተለይ የሱዳን፣ የሊቢያ፣ የአሜሪካ አለባይነት ጠቅሞታል። አገር ወዳድ ዜጎች ደካማ ስለነበሩና የቀሩት ደግሞ ለባለነፍጡ ለወያኔ መስገዱን ስለመረጡ ያን ጊዜ የተቃወሙት ተማሪዎችም ሆኑ ለአመታት የታገለው ኢሕአፓ አጋራቸው የህይወት ዋጋ ባያሌው ከፈሉ። ሰሚ ጠፍቶ እንጂ ወያኔ ጸረ ኢትዮጵያ መሆኑ ሲነገር የቆየ ነው። ወያኔ በ1967 ዓ.ም መርሃ ግብሩ መገንጠልን እንደ ዋና አማራጭ ከማቅረቡ ባሻገር በዚያው ቀጥሎ ታላቋ ትግራይ በሚል የጎንደርን፣ የወሎንና የአፋርን መሬቶች ትግራይ ብሎ አጠቃሎ ካርታ ስሎ አቅርቦም እንደነበር የማይካድ ሐቅ ሲሆን፣ ይህንን በቅድሚያ የተቃወመው ግን ኢሕአፓ እንደነበር ታሪክ ይመሰክራል። የካቲት 66 ታሪካዊ አንደምታ በርካታ የህብረተሰቡ ክፍሎች በጋራ ተነስተው መታገላቸው ሲሆን፣ ዛሬም ወያኔ ቀውስ ውስጥ የገባው በተመሳሳይ መንገድ በከፍተኛ ደረጃ የገጠር ከተሞችን ማዕከል አድርጎ ህዝብ በቃኝ አሻፈረኝ ወያኔ ይወገድ ብሎ ደሙን ሊያፈስ ቆርጦ በመነሳቱ ነው። ፍርሃትና ግለኝነት ከሞላ ጎደል ተወግደው ለአገር ደም ማፍሰስ አኩሪ ሆኖ ሲታይ የወያኔ የውድቀት ደወል ተደወለ ማለት ይቻላል። በአሁኑ ወቅት ደግሞ ፍርሃት ተወግዶ ኢትዮጵያዊነትና አንድነት የበላይነትን ይዞ ወያኔ ሲሽመደመድ በተጨባጭ እየታየም ነው። ቅራኔውና መሰረታዊ ትግሉ በወያኔነትና በኢትዮጵያዊነት መካከል መሆኑን ከምንጊዜውም በላይ በግልጽ እያሳየ የመጣበት ሁኔታ መሆኑን እያንጸባረቀ ነው። ጎጃም፣ ጎንደር ስንል ይህንኑ መሰረት በማድረግ መሆኑ ግልጽ ነው። አረመኔውን የታጠቀን ዘረኛ ቡድን እየተፋለመ ያለው ህዝብ የወያኔን ቀፎነት አጋልጧል። የሚኩራራበት ኃይሉም የሽሮ ድንፋታ መሆኑን ተገንዝቧል። ኃይል የህዝብ መሆኑም በማያወላውል መንገድ ተረጋግጦ ወያኔን ብርክ አስይዟል። የኢትዮጵያን ህዝብ በዘረኛ ቢላዋ ሲመትር የቆየው ወያኔ በተለይም ጠላቴ ነው ብሎ የፈረጀውን አማራን ከምድረ ገጽ ለማጥፋት ያላደረገው የለም። ውሎ አድሮ ይህ መከራ በሌሎችም ላይ ተረጨና ብዙዎች ተጨፈጨፉ። አኝዋኩ፣ ኦሮሞው፣ ሶማሌው፣ የሙ፣ ሱርማው፣ አፋሩ ወዘተ በሞላ በወያኔ ግፍ ተፈጽሞበታል። ወያኔ በባዳን ድጋፍና በኃይሉ ቢመካም እየዋለ እያደረ የራሱን የስልጣን ዘመን በሚያደርሰው ወንጀል ገዝግዞ ውድቀቱን አፋጥኖታል። በህዝብ ላይ ያለው ንቀትና ወጥሮ የያዘው እብሪትም ወደ የማይቀርለት የመቃብር ጉድጓዱ እያመሩት ናቸው። ተባባሪዎቹም አደጋ ተደቅኖባቸዋል። በውድቀቱ ሂደት ግን የጨዋውን የትግራይን ህዝብ የነገጻ ሊያበላሽና ታሪኩንም ሊያቆሽሽ ይችላል የሚል ስጋት አለ። ወያኔ ወደ ውድቀቱ እየመራ ቢሆንም የኢትዮጵያን ህዝብ ድል በመንገዱ ላይ የሚያደናቅፈው አይኖርም ብሎ መደምደም ስህተት ይሆናል። ታሪክ ያሳወቀን ሀቅ ቢኖር ህዝብ ወደ ድል ሲገሰግስ ጠላቶቹ በጋራም በተናጠልም ጋሬጣ ጥለው ወደ ግቡ እንዳይደርስ ለማገድ ሲጥሩ ነው። አሁንም ተነስተዋል። በቅድሚያ መገንዘብና ማተኮር ያለብን ግን ጠላቶቻችን ሊያደርሱብን የሚፈልጉትን ጉዳት ሳይሆን ራሳችንን እንደ ህዝብ፣ እንደ ኢትዮጵያዊነት እንዴት ጸረ ወያኔ ትግሉን እናጠናክራለን የሚለው ነው። ራሱንም ያወቀ ጠላቱንም ያወቀ አንድ ሺህ ጦርነት ቢገጥም ሁሉንም ያሸንፋል የተባለውን ያስታውሷል ነውና ይህ የተጀመረው ታሪካዊ ተጋድሎ ወያኔን በማስወገድ እንዲደመደም ከተፈለገ መስፋትና መጠናከር አለበት። ከአዲስ አበባ እስከ ሞያሌ፣ ከጅማ እስከ ሐረር፣ ከአፋር ምድር እስከ ወለጋ ትግሉ መፋፋም አለበት። በጎንደርና በባህር ዳር፣ በአምቦና በለቀምት፣ በሻሸመኔና በሐረማያ ወዘተ የሚኖረው ህዝብ በተናጠል እንዳይጠቃ ማድረግ የሚቻለው ምልአተ ህዝቡ የሚያካሂደው የተቃውሞ እንቅስቃሴ ወያኔ ሊያሽመደምደው ሲችል ብቻ ነው። በጎጃምና በወለጋ በሐረርና በሌሎች በተናጠል እንዳይጠቃ ከተደረገ በዚህ ወያኔ እየደረሰበት ያለው ጉዳት የሚያሽመደምደው መሆኑ አጠራጣሪ አይደለም። የትግሉን ቀጣይነት ማረጋገጥ የሚቻለውም በዚሁ ብቻ ነው። ይህን ስንልም አለ ምክንያት አይደለም። ሙስሊም ወገኖቻችንን በተገቢው መንገድ የደገፋቸው ባለመኖሩ በተናጠል መጠቃታቸውን ማስታወስ ይገባል። ቀጣይነት፣ ህብረት፣ መደጋገፍ፣ ለወያኔ ጥቃት አለመበገር ትግሉን በድል ለመደምደም ወሳኝነት ይኖረዋል። ጎንደር ጎጃም የጸረ ደርግ የትግል አውድማ ሆነው ይህ ነው የማይባል ድርጅታዊ ተመክሮን ያካበቱ አካባቢዎች ናቸው። አማራው፣ አገው፣ ሽናሻው፣ ጉምዙ በድርጅት ዙሪያ ተሰልፎ አረመኔውን ደርግ ያስጨነቀ ነው። አሁንም የተለየ አይሆንም ብንል ስህተት አይደለም። የየካቲቱ የይቻላል መንፈስ ደብዝዞ ቢቆይም ዛሬ ዳግም አለሁ ብሎ ታይቶ እንደነበረው ብቅ ብሏል። ሰልፍ፣ ሙት ከተማ፣ ተኩስ፣ አድማ የዚያ ትውልድ መንገዶችና ቅርሶች ናቸው። ህዝብ ባለድል ለመሆን ትግሉን ማስቀማት የለበትም። ከሞኝ ደጃፍ የተባለው ሊደገምብን የሚችል 1997 መሆን የለበትም። የነብርን ጭራ ከያዙ አይለቁ የተባለውን ምት ባህል የጎንደር ጎጃም ህዝብ አውቆታል። ወያኔ እንኳ የሚመሳሰለው ከሪያ ጋር ቢሆንም ህዝባችን በተግባርም ወያኔን በትግል አለቅ ብሎ እያራወጠው ይገኛል። በቅድሚያ ራስን ማወቅ በተባለው መሰረት ታጋዩ ህዝብ ከጎራህ ነን እያሉ ትግሉን ሊያኮላሹ ከሚችሉ አፍራሽ ኃይሎች ራሱን መጠበቅ አለበት። እየተካሄደ ያለው ህዝባዊ ትግል ልዩ የሚያደርገው አንደምታው ጎጥን ሳይሆን አገርን በማስቀደሙና ኢትዮጵያዊነትን በማንጸባረቁ ነው። በጎንደርና በጎጃም ተቃውሞ ያሰማው አማራ የኦሮሞውን የሙስሊሙና የሌላው ደም የኛ ነው ሲል በአዳማና በሌሎች ቦታዎች የተቃውሞ እንቅስቃሴ ያደረጉት ኦሮሞዎች ደግሞ የጎጃምና የጎንደር ደም የኛ ደም ነው ብለው የወያኔንና የሌሎችን ጎጠኞች ግርግዳ አፍርሰውታል። የህዝቡ መፈክር ኢትዮጵያዊነት ነውና ለመነሻ የአካባቢ በደሎችን መሰረት ቢያደርግም አንድቶ የወጣውና ይሄው መስዋዕት እየከፈለ የቀጠለው ኢትዮጵያዊና ህዝባዊ የሆኑ ብሔራዊ ጥያቄዎችን እያስተጋባ ነው። ይህን ቀልብሰውና ወያኔን በሚፈልገው መልክ ወደ ጎጥ ክልል ለማውረድ የተነሱ እንዳሉም ምስጢር አይደለም። የወያኔ ከፍተኛ ባለስልጣናት እያስተላለፉ ያሉትን መልእክት ማዳመጡ ብቻ በቂ ነው። በህዝብ ትግል ለመነገድ የተነሱ የለመደባቸው ጭልፊቶችም ብቅ ብቅ ሲሉ ታይተዋል። ወያኔ በስልጣን ሊቆይ የቻለው በባዕዳን ድጋፍ መሆኑም ይታወቃል። ባዕዳኑ እየተቀጣጠለ በመሄድ ላይ ባለው ህዝባዊ ትግል ብርክ ይዟቸዋል። እየተካሄደ ያለው ህዝባዊ አመፅ የተከፋፈለ የጎጥ ትግል ሳይሆን ኢትዮጵያዊ ፍንዳታ መሆኑን ቢረዱትም ወያኔ ያዘዙትን ተቀባይ የኢትዮጵያን ሉዓላዊነት አሳልፎ ሰጭ ጃስ ሲሉት የሚናከስላቸው ውሻ የአገርን ለመሬት አሳልፎ የሰጣቸው ከሃዲ ቡድን በመሆኑ እንዲወገድ አይፈልጉም። ወያኔ ከወደቀ የአፍሪካ ቀንድ ፖለቲካችንና ጥቅማችን ሁሉ ይነካል በሚል ሰግተዋል። ስለዚህም ነፍስ አድን ዘመቻቸውን ጀምረው በመራወጥ ላይ ናቸው። ወያኔ እንዳበቃለትና ፍርክስክሱም እየወጣ እንደሆነ ተረድተዋል። ለውጥ የተደረገ በማስመሰል የበላይነታችንን ሊጠብቅ የሚችል ሂደት እንፍጠር በሚሉት ብልጣብልጥ ወያኔዎችና በነበረው ሊቀጥሉ በሚፈልጉ በወልቃይት ላይ የትግራይ ክልል ይወስን ብለው በሚያላግጡ ዘረኞች መሃል ልዩነቱ ጦፏል። በዚህ በዚያም ግን ይህ የወያኔ አገዛዝ እንዲቆይ የሚፈልጉ ቡድኖች የትግሉ ወዳጅ መስለው መርዛቸውን ሊረጩና ትግሉን ለማዳከምና ለማስቆም እየጣሩ መሆናቸው ይታያል። አሜሪካ ለዚሁ ስምሪት ብዙ ሚሊዮን ዶላር መድባ ቀጥረኞቿን በርቱ እያለች ነው። ሴራው ተጀምሯል። ቀድሞም ለጥፋት ያጋለጡን የውስጥም የውጭም ጸረ ህዝቦችን መሰብሰብ ይዘዋል። ከነርማን ኮሆን፣ ዴቪድ ሺን የአሜሪካ የወታደርና የስለላ ተቋሞች ኃላፊዎች ጋር በስብሰባ ተቀምጠዋል። ህዝባዊ ትግሉን ለማክሸፍ ኦሮሞውን ከሌላ የሚነጥሉ ቅጥረኞች በርቱ ተብለዋል። ኢትዮጵያዊውን ትግል የሚሸረሽሩና የሚከፋፍሉትም ተሰማርተዋል። በ1983 ዓመተ ምህረት እንዳየነው ወያኔን ባስመሳይ አዲስ ሽግግር የሚያጅቡ ምልምሎች እየተዘጋጁ ነው። በዚህ ላይ ደግሞ የሻዕቢያ ሚናም ሆነ በግልጽ የሚታየው መደናገጥ በግምት መግባት ያለበት ነው። ባዕድ የተባለ ሁሉ ማንም ሆነ ማን በአሁኑ ጊዜ ኢትዮጵያ ከወያኔ ነፃ ሆና የህዝብን መብት የሚጠብቅ የመንግስት ስርዓት እንዲኖራት አይፈልጉም። ይህን በመገንዘብ የይስሙላ ለውጥ በሚል ማደናገሪያ ወያኔን ከውድቀት ለማዳን የሚጠሩትን ባዕዳን ሆኑ ከሃዲ ዜጎችን ጥግ ማስያዝ ተገቢ ነው። ለባዕድ አድረው ደርግ ኢሰፓን ከጥቅም ውጭ ያደረጉ ኮሎኔሎችና ሻለቆች ዛሬም የህዝብን ትግል ለቀጣሪያቸው አሳልፈው ሰጥተው ትግሉን ሊያኮላሹ እየጣሩ መሆኑ መታወቅ አለበት። መታለል ከለመደውና ወያኔ ዳያስፖራ ከሚለው ውጭ አገር ነዋሪ ከሆነው ክፍል ኪስ አውላቂ ሆነው የሚዘርፉት ጠንከር ብለው መሰማራታቸውም እየታየ ነው። ይህንን ጥረት ማክሸፍ የህዝብ ትግል አንዱ ግዳጅ ነው። መላው የኢትዮጵያ ህዝብ ውድ ህይወቱን ለአጋዚ ደፍሮ የሚሰጠውና ዋጋ የሚከፍለው ወያኔን በወያኔ ለመተካት ወይም ወያኔን በሌላ የባዕዳን ተቀጣሪ ስብስብ ለመለወጥ አይደለም። የህዝብ ፍላጎት ወያኔን ከነግሳንግሱ አስወግዶ ዴሞክራሲያዊት ኢትዮጵያን እውን ለማድረግና በእኩልነት ላይ የተመሰረተ አንድነትንና ሉዓላዊነትን ለማረጋገጥ ነው። ባዕዳን ደግሞ ወያኔን ለስልጣን አብቅተው አገራችንን ባያሌው እንደጎዷት ሁሉ አሁንም ወያኔን ከሙሉ ጥፋት አድነው ለማስቀጠል አሊያም የነሱ በሆኑ ታዛዦች ተክቶ የበላይነታቸውን አረጋግጠው ለማስኬድ ነው። ምዕራባውያን አገር ወዳድ መንግስት አይወዱም። ታዛዣቸው የሚሆነውን እንጂ ጥቅማቸውን የሚጠብቅ አገዛዝ ነፍሰ ገዳይ ቢሆንም ይደግፉታል። እነሱን እስከ ተከተለ ድረስ ማለት ነው። ይህ ፖለቲካቸውና እርኩስ ተቋማቸው በአፍሪካ በተለይም ደግሞ በኢትዮጵያም የታየ ነው። በአንድ ወቅት የአሜሪካው ፕሬዝደንት ወያኔን በነፃ ምርጫ የተመረጠ ነው ብሎ ያወደሰው ሐቁን አጥቶት ሳይሆን ለእኛ ሎሌስ ከሆነ በመቶ ሺህ የሚቆጠሩ ዜጎቹን ቢገድ ግድ የለንም ከሚል ነው። ጥቅማቸውን ስለሚያስቀድሙ የኢትዮጵያን ጥቅም ክብር የሚሰጥ አገዛዝ አይፈልጉም። በመሆኑ ወያኔ ወድቆ በአገር ወዳድ መንግስት ወይም ስርዓት እንዲተካ ከቶም ምኞታቸው አይደለም። የኢትዮጵያ ጠላቶች ሁሉ አገራችን ደቃና ደክማ ከምትገኝበት አሳዛኝ ደረጃ ወጥታ እንድታንሰራራ አይመኙላትም። የሚበዘብዙን አረቦች፣ የሚዘርፉን ቻይናዎች፣ መሬታችንን የወሰዱት ሱዳኖች፣ የሚቀልዱብን ፈረንጆች፣ ኢትዮጵያ የራሷ የምትኮራበትና የሚያኮራት መንግስት እንዲኖራት ስለማይፈልጉና አልፎም የወያኔን ጸረ አማራነት የሚጋሩ በመሆናቸው የጎንደር፣ ጎጃም ወዘተ የህዝብ ትግል መርዶ ሆኖባቸዋል። ይህም የሚጠበቅ ነው። ኦሮሞ አካባቢ የሚካሄደው ትግልም ራስ ምታት ሆኖባቸዋል። ሽንኩርት የባህሪውን ይሸታል እንዲሉ ወያኔ ለይስሙላ ስብሰባ ግምገማ ብሎ ምንም ላይፈይድ ገንዘብ አባክኖ የወልቃይትን ችግር የትግራይ ክልል ይፍታው ብሎ አላቅጦ ተበትኗል። መጋዣውንም ማለትም የአህያ ሞክሼ የሆነውን ወዲ ደሳለኝንም ተጠቅሞ በህዝብ ላይ ሙሉ ጦርነትን አሳውጇል። እዚህም በዚያም ወያኔ ምንም ሊለወጥ የማይችል ቡድን መሆኑን እንደገና አረጋግጧል። ስብሐት ሂዶ ጻድቃን ቢመጣ አባይ ተወግዶ በትዬ ቢተካ ወያኔ ያው የደደቢቱ ወያኔ ነው። ዘረኛ፣ ከሃዲ፣ ጸረ ህዝብ፣ ጸረ ኢትዮጵያ፣ የባዕዳን ባሪያ፣ የሙስና ፊታውራሪ፣ አገርን ሻጭ። የሰማ ይስማ፣ ያልሰማ ይግማማ የሚሉት የጥንቶቹ በዚህ ሁኔታ ነው። ከአንዴም ሁለት ሶስቴም ህይወት ገብረን ድል ተነጥቀናልና ከእንግዲህ በቃ ማለት የሚጠበቅብን ነው። የህዝብ ትግል መሪና ተጠሪ ነን ብለው ትግሉን ለጠላት አሳልፈው የሰጡ፣ የህዝብን አድማ ያከሸፉ፣ የከዱ ተመልሰው የህዝብ ትግል መሪና ተጠባባቂ ሊሆኑም መፈቀድ የለበትም። የጠላቶች እንዳለ ሆኖ የውጮቹም ያው እንዳለ ሆኖ ደግመን ደጋግመን እያየን የጎዳን የኛው ጠማማ ነው የሚለውን የዛፍ ቁጭት ማሰማት የለብንም። የአረመኔ ልቡ ሁሌም ቀጋ ነውና ወያኔ ያልተፈጠረበትን ሰብአዊነት ያሳያል ብሎ መጠበቅ ከንቱ ነው። ከራሳችንም ጠማሞች ቀና ነገር መመኘት እንዲሁ ፋይዳ ቢስ ነው። የጎጃም ጎንደርን ወዘተ ህዝብ ኢትዮጵያዊ ትግል ልዩና ተደናቂ ያደረጉት ሁኔታዎች ዳግም ላንደናገር፣ ዳግም ላንታለል፣ ዳግም ቡከኑን ከሃዲውን ጀግናና መሪ እንዳንል በተግባር አስጠንቅቆናል። ይህን ትግል ለምን ልዩና ታሪካዊ ቦታ ሰጠነው? ሀ በፊት ለታዩት ትግሎች ሁሉ ቀጣይ ሆኖ መገኘቱ እስካሁንም አልቆመምና። ለ ወያኔ ገደልኩት ቀበርኩት ብሎ የነበረውን ኢትዮጵያዊነት አድሶና ታሪካዊውን ሰንደቅ ዓላማ በኢትዮጵያዊ መፈክሮች አጅቦ መነሳቱ። ሀ ወጣቱን፣ ሽማግሌውን፣ ሴቱን፣ ወንዱን አስተባብሮ መቀጠሉ። መ ሞት አይፈሬ ሆኖ የፍርሃትን መጋረጃ መጣሉ። ሰ ዘመናዊ የትግል ስልትን ሰልፍ፣ ሙት ከተማ አድማ ከብረት ትግል ጋር አያይዞ ሁለገብ ትግልና አመፅን ማስፈኑ። ረ ለወያኔ ግድያና ድንፋታ እጅ አለመስጠቱና የወያኔን መዋቅር ድክመት በማሳየቱና መለስተኛ ድሎችንም እየተቀዳጀ መምጣቱ ነው ማለት እንችላለን። ለህዝብ ትግል ጆሮን መስጠት ማለት ሞቱን መቀበል ማለት መሆኑን ወያኔ ያውቀዋል። ትግራይን የመገንጠል እቅዱን አፈር እንደሚበላ ይረዳዋል። ስለዚህም ባለው አቅም ሁሉ ተሰማርቶ ገንዘብ አፍሶና ቅጥረኞቹን አሰማርቶ ይህን ትግል ለማክሸፍ ጥረት ማድረጉ የሚጠበቅ ነው። ኃይል መጠቀም ገደብ አለውና ሁሌም በዚህ መንገድ ብቻ አሸንፋለሁ የሚል ቅዠት እንደማይኖረው እናውቃለን። ስለሆነም በጣም የሚተማመንበት ዘዴ ህዝብን መከፋፈል ነው። አማራውና ኦሮሞውን፣ ሙስሊሙንና ክርስቲያኑን እርስ በርሱ ማጋጨትና መከፋፈልን ዋና ስልት አድርጎ እየተጠቀመ ነው። ህዝብ ጎራነን እያሉ ግን በዚህ መስክ ተሰማርተው ህዝብን የሚከፋፈሉትን ማበረታታቱን ቀጥሎበታል። ባዳን እንዲረዱት እየተማጸነ ነው። የህዝብ ትል ለድል እንዲበቃ አሁን እንደጀመረው መስፋፋት አለበት። ድል ሲቀዳጅ ድረስ ቀጣይነት ተከታታይነት ይኖረው ይገባል። እስካሁን ከትግሉ አውድማ መገኘት ያልቻሉት አለን ማለት መቻል አለባቸው። ላባደሩ፣ ሰርቶ አደሩ የሥራ ማቆም አድማ በማድረግ ወያኔን ማንገዳገድ ይጠበቅበታል። የሀገራችንን ሉዓላዊነት ማክበር ያቃታቸው ባዕዳን የህዝብን ቁጣ ልክ ሊገነዘቡ የሚችሉት ትግሉ ሲከርና ሲመር ነው። ኢትዮጵያዊነት፣ ትግል ቀጣይነት፣ ለወያኔ አልበገር ባይነት ሕያው ሆኖ መቀጠል መቻል አለበት። ይሁን እየሆነ የመጣው ትብብርና አንድነት ከተሸራረፈ ወያኔ ከውድቀት ሊያመልጥ እንደሚችል መገንዘብ አለብን። የትግራይ ህዝብ ከሌሎቹ ወገኖቹ ጋር አብሮ ቆሞ ወያኔን መታገል ይጠበቅበታል። ይህ ካልሆነ ሊያስከትል የሚችለው ጉዳት ቀላል ግምት የሚሰጠው አይደለም። የወያኔ ተቃዋሚ ኃይሎች ነን የሚሉት ሁሉ በዚህ ጉዳይ ላይ ትልቅ ኃላፊነት አለባቸው። አገር ወዳዱ ህዝብ ደግሞ እየተሸረበ ያለውን ሴራ በግምት አስገብቶ የትግሉን ድል እንዳይነጠቅ መሟሟት አለበት። አምናሞኝ ዘንድሮም ደገመኝ ይባል የለ። ድል ቀርቧል፣ የወያኔ ውድቀት ደወል ተደውሏል። ስርዓቱንም ለመቅበር ህዝብ ቆርጦ ተነስቷል። ኢትዮጵያዊነትም ጠላቶቹን እያቸነፈ ነው። ጎህ ሲቀድ ለማየት ያብቃል። ድል ለኢትዮጵያ ህዝብ። የወያኔና የባዕድ ቅጥረኞች ሴራ ይከሽፋል። በተባበረ ትግል ወያኔ ይወድቃል።
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባር ክናሳየ